የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ዕለት አርብ ሚያዝያ 23 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። የኮቪድ-19 ቫይረስ ስርጭትን ለመከላከል ስንል ይህንን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። እንኳን ለዓለም አቀፍ የላብ አደረሽ ቀን አደረሳችሁ እያልን አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ።
በቅድሚያ ከሶስት ዓመት በፊት የሞቶ 72000 ብር የሚገመት ማለት ነው ከመንግስታውያንና መንግስታውያን ያልሆኑ ትካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው።
ሰማችሁት? በመቀለ ከተማ የሚኖሩ ኤርትራውያን በስደተኞች መጠለያ ውስጥ የሚኖሩና ወደ ካምፕ መግባት ያልቻሉ ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ከዚህ ዘገባ ላይ የተቀነጨበ ድምጽ ነው። በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፈቃደኛ ወጣቶች በኮሮና ቫይረስ ምክንያት የተቸገሩ ሰዎችን እያገዙ ናቸው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችኋለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 912 የላብራቶሪ ምርመራ ሁለት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህን ተከትሎም በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 133 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሁለት ግለሰቦች ወንዶች ሲሆኑ አንደኛው የ25 ዓመት ወጣትና ከኬንያ ተመልሶ በሞያሌ አስገዳጅ ለይቶ ማቆያ ውስጥ ያለ ሲሆን ሌላኛው ደግሞ የ20 ዓመት ወጣትና ከፑንትላንድ ተመልሶ በጅግጅጋ አስገዳጅ ለይቶ ማቆያ ውስጥ ያለ መሆኑን የኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ ባወጣው መግለጫ አስታውቋል። በአጠቃላይ በሀገሪቱ እስካሁን ድረስ 18754 ሰዎች የላብራቶሪ ምርመራ ተደርጎላቸዋል። ጆ ባይደን በቀድሞ የሴኔት ባልደረባ የቀረበባቸውን የወሲባዊ ትንኮሳ ክስ ክደዋል። ውንጀላው ትክክል አይደለም፣ ይህ በፍጹም አልተፈጸመም ብለው በዛሬው ዕለት ተናግረዋል። በቀድሞ የሴኔት ባልደረባ ቴራ ሬድ ለቀረበባቸው ውንጀላም ይህ የዲሞክራቲክ እጩ የመጀመሪያ አደባባይ ምላሽ ተደርጎ ተወስዷል። ሞርኒንግ ጆ በተሰኘው የኤምኤስኤንቢሲ ቴሌቪዥን ትርኢት ላይ ቀርበውም ለመጀመሪያ ጊዜ ማብራሪያ ሰጥተዋል። ባይደን ብሔራዊ ወመዘክር የተባለው አይነት ክስ ቀርቦ እንደሆነ እንዲያጣራ እንደሚጠይቁ አስታውቀዋል። የቀድሞ ባልደረባ እንደ አውሮፓውያን አቆጣጠር በ1993 ክስ ማቅረቧን ተናግራለች ያሉት ባይደን፣ ሆኖም የዚህ ክስ ማስረጃ የላትም። በሴናተርነት ዘመኔ ለዴላዌር ዩኒቨርሲቲ የለገስኳቸው ሰነዶች የግል ሰነዶችን አያሳዩም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በኮቪድ-19 ፊት የዓለም መሪዎች በተቀናጀ ሁኔታ አለመተባበራቸው አሳዛኝ መሆኑን ተናግረዋል። ከቢቢሲ ጋር በነበራቸው ቆይታ አንቶኒያ ጉቴሬዝ እያንዳንዱ ሀገር በራሱ ፖሊሲ ብቻ ይጓዛል፣ የተለያዩ ሀገሮች የተለያየ አተያይና ስልት አስተዳደር አላቸው፣ ይህም ቫይረሱ እንዲዛመት አድርጎታል ብለዋል። የተባበሩት መንግስታት ድርጅት የበላይ እኛም አመራር እንደሚያንሰን እሙን ነው ባሉበት ቆይታቸው ቁልፍ የዓለም ሀገራት በአንድነት የጋራ ስልት በመፍጠር መላው ዓለም አቀፍ ማህበረሰብን ወደ አንድ እንዲያመጡ አሳስበዋል። የተባበሩት መንግስታት ድርጅት 8% ወይንም 500 ሚሊዮን የዓለም ህዝብ የኮቪድ-19 ቫይረስ በፈጠረው ውጥንቅጥ ምክንያት ወደ ድህነት ይገፋል ሲል ተንብዮአል። የፈንጠዝያ ድባብ ወደ ደቡብ አፍሪቃ መንገዶች እየተመለሰ ነው። ይሄ የሆነው ሀገሪቱ የሰራተኞች ቀንን የባህል ቀን አድርጋ በመቀበሏና ዘርግተው የነበረውን የእንቅስቃሴ ገደብ ቀስ በቀስ ማላላት በመጀመሯ ነው። ከጆሃንስበርግ እስከ ኬፕታውን ሌሎችም አካባቢዎች ድረስ በሺዎች የሚቆጠሩ ሰዎች የአፍና አፍ መሸፈኛ ጭምብል አጥልቀውና ርቀታቸውን ጠብቀው ሲንሸራሸሩ ታይተዋል። በአምስት ሳምንታት ውስጥ ለመጀመሪያ ጊዜ ሰዎች ከማለዳው 12 ሰዓት እስከ ረፋድ 3 ሰዓት ድረስ አካላዊ እንቅስቃሴ እንዲያደርጉም ተፈቅዶላቸዋል። ደቡብ አፍሪካ 5600 የኮሮና ቫይረስ ተጠቂዎችና 83 ሟቾችን በማስመዝገብ ከአፍሪካ ሀገራት ቀዳሚዋ ናት። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። መቀለ ከተማ የሚኖሩ ኤርትራውያን ተሰባስበው በስደተኞች መጠለያ የሚኖሩና ወደ ካምፕ መግባት ያልቻሉት ወገኖቻቸውን ለመርዳት ተሰባስበው የኮሮና መከላከያ ቁሳቁሶችን እያቀረቡ ይገኛሉ። ይህንን በጎ ምግባር እየፈጸሙ ካሉት መካከል ሙልጌታ አጽባሃ አንዱን አነጋግሯል።
የኤርትራ ስደተኞች በሚገኙባቸው መጠለያ ካምፕ እየተዘዋወሩ አስፈላጊ የኮሮና መከላከያ ቁሳቁሶች እያደሉ ካሉ አንዱ የሰባዊ መብት ተሟጋችና የመቀሌ ኤርትራን ማህበረሰብ አስተባባሪ ዘር አይደረሳ የስደተኞች ካምፕ ሰዎች በብዛት የሚኖርባቸው ስለሆኑ ለቫይረሱ ወረርሽኝ ተጋላጭ ነው ብሏል። ይህንን ችግር ለመፍታት ነው ተሰባስበን እየሰራን የምንገኘው ብሏል።
ያሉ ኤርትራዎች በትግራይ ወይ በኢትዮጵያ የሚገቡ ማለት ነው የማህበራውና የቁጠባው ችግሮች አላቸው። ለዚህ በአቅማችን ለመፍታት ተባብረን ያለው ችግር በትንሽ እንኳን ቢሆን አቅመ የሌላቸው እናቶች አባቶች ምናምን ህፃናቶች ምናምን አሉ። ለነሱ እርዳታ ለማድረግ ነው ጀመርነው። ስለዚህ በዚህ ነው የተቋቋመው። የኤርትራው ኮሚኒቲ ደግሞ የኤርትራን ኮሚኒቲ ኦር ኤርትራን ኮሚኒቲ ወጣቶች ስብስብ ሆኖ በውጪ ያላሉ ኤርትራዎች አተባብረን ማለት ነው እርዳታን አድርጋለን ማለት ነው። ካምፕ የሚገኙ በኤርትራውያን ስደተኞች ማለት ነው ለሱ በዚህ የኮሮና ቫይረስ ወረርሽኝ ማለት ነው አቅማችን በሚፈቅደው የህክምና ቁሳቁሶች ማለት ነው እንደ ማስክ፣ አልኮል፣ ሳኒታይዘርስ፣ ሳሙና፣ ፈሳስ ማለት ነው እንደዚህ የመሳሰሉ ለፕሮቴክሽን ለሳቸው እንዲጠቅም ምክንያቱም አብሮ ስለሚኖሩ የቫይረሱ ባህሪ ደግሞ አብሮ የሚኖር በጣም አስቸጋሪ ነው። ስለዚህ ቶሎ ነው የሚስፋፋ ማለት ነው። ስለዚህ ገና ካልገባ ለመከላከል ማለት ነው በቅድሚያ ከሶስት አመት በፊት የሞቶ 72000 ብር የሚገመት ማለት ነው ከመንግስታውያንና መንግስታውያን ያልሆኑ ትካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው። በሁለተኛ ዳግማይ ተሳይ በሱም የማህበራውና ቁጠባዊ ችግሮች ያሉ መፍታት ችለናል። እሱ ደግሞ የግማሽ ሚሊዮን ብር የሚያወጣ ከኤርትራውያን የውጭ ያሉ እና ከትግራውያን ሁሉ ወንድሞቻችን ሰባስበን አቅርበናል ማለት ነው።
በተለይ ደግሞ በአሁኑ ጊዜ ወደ መጠለያ ካምፕ መግባት ያልቻሉ በሸራሮ ከተማ በአንድ ትምህርት ቤት ተጠልለው የሚገኙ ከ500 በላይ የሚሆኑ ኤርትራውያን ምግብና አስፈላጊ ቁሳቁስ ስለሚያስፈልጋቸው ለእነሱም ገንዘብ በማሰባሰብ እያቀረብን እንገኛለን ብሏል ዘርአይም።
ትልቁ ችግርና ትልቁ ለሱ ችግር መፍትሄና ያስቀመጥ ነው የዚህ በአራ ለስደተኞች ትንሚል ማለት ነው በሱ አልቀበልም የንብል ባይነት ማለት ነው። ኤርትራዎች ወደ 500 የሚደርሱ በሽራሮ ከተማ የኖሩ ነው። እስካሁን የሬፊጂ ስታቱስ እየሳቸው በኢትዮጵያ ማለት ነው ተገልለዋል ማለት አልተቀበላቸውም። ስለዚህ ለነሱ ከዚህ ቫይረሱ እንዳይጠቁ አዲስ እንደመሆናቸው በዚህ 3 ሳምንት 4 ሳምንት የገቡ ናቸው። ስለዚህ እንዳይጠቁና አዲስ እንደመሆናቸው የህክምና ሙያ የህክምና ትምህርት በመስጠት መከላከያ የህክምና ቁሳቁሶች በመስጠት ቶሎ እንድንደርስላቸው አድርገናል ማለት ነው። በትልቁ እሳቸው የሚገኙት በከተማ ሽራሮ በመንግስትና ህዝብ ትግራይ አላይነት ማለት ነው በእሳቸው ነው። አሁን እኛ ማናጅመንቱ ይዞናል ማለት ነው ኤርትራን ኮሚኒቲና ቀይ መስቀል የትግራይ ቀይ መስቀል አብረን ሆነን የእሳቸው ምን ማድረግ እንዳለባቸው እስከ መፍት የሚያገኙ ማለት ነው። ስለዚህ የገጠመን ምንድነው አዲስ እንደመሆነቸው ኳራንቲን ነው የነበሩ በሱ ለሁለት ሳምንት ነጻ ሆነዋል ምንም አልተገኘ ማለት ነው። ከዛም በኋላ ግን የማህበራውና ቁጠባው ችግራቸው መፍታት ነው የገባ ነው ማለት ነው። አዲሶች ማለት ነው ወደ 500 የሚጠጉ ገና የገቡ ነው ከኤርትራ ባይዘወይ ትናንትናም አንድ 15 ምናምን የሚሆኑ በራማ ገብተዋል እዛው አሉ። ስለዚህ ለሁሉም እነዚህ 500 ምናምን የሚደርሱ ኤርትራዎች የሚንከባከባቸው የለም የሚረዳቸው የለም የምግብ የውሃ የሁሉም ነገር ለስደተኛ የሚያስፈልግ ነገሮች ቁሳቁሶች ማለት ነው አልተሰጡም። በፌደራል መንግስት ሊሰጡ ይገባል በእንዳራ ማለት ነው አልተፈቀደም። ስለዚህ ለሱ ችግር የመፍታት እኛ ኤርትራውያን ኮሚኒቲ በመቀለም ይገኝ ማለት ነው የወጣቶች ስብስብ እንትን አድርገናል ማለት ነው። ስለዚህ ከመንግስትና ህዝብ ትግራይ ተባብረን ስፔሻሊ ከከተማ ሽራሮ ህዝብ ማለት ነው በጣም አመሰግናለሁ። ከዚህ በዚህ አጋጣሚ ህጻናቶችና ሴቶች ናቸው በብዛት ማለት ወደ 90% የሚገኙ ማለት ነው።
ዛሬ ድረስ ኤርትራውያን ስደተኞች ወደ ኢትዮጵያ መግባት አሁንም አላቆምም ብሏል። ለሚገቡ አዲስ ስደተኞች ትኩረት መደረግ አለበት ሲልም ገልጿል። ኤርትራውያን በውጭ ሀገራት የሚኖሩ በተለይ ደግሞ በአሜሪካ የዴንቨር ኮሎራዶ ነዋሪዎች እንዲሁም የትግራይ ክልል ነዋሪዎች በተለይ የሸራሮ ከተማ ህዝብ ትልቅ ትብብር ለስደተኞቹ እያደረገ ነው ሲል ገልጿል።
ዴንቨር ኮሎራዶ የሚገኙ ኤርትራውያን ማለት ነው ሱሳ ሆኖ ተሰባስቦ የ400 ከምናምን ሺህ አገዝ አድርጎናል። እነዚህ እዚህ አገዝ ደግሞ ባለፈው ሳምንት ማለት ነው ሙሉ የፍርናሽ የመሳሰሉ የምግብ ኤቭሪቲንግ ጤፍ፣ ሚሽላ፣ ሩዝ ምናምን የሚያስፈልጉ ልብሶች ለህፃናቶች ለእናቶች ሁሉም አድርገናል በአቅም ማለት ነው። በዛ ጋጣም በጣም አመሰግናለሁ። በጣም ለህዝብ ደንቨር ኮሎራዶ ሰሜን አሜሪካ ኤርትራን በጣም አመሰግናለሁ። ስለዚህ አገዙ ግን እንዲቀጥል ምክንያቱም እዚህ ምናልባት ለአንድ ወር ግማሽ ምናምን ቀለብ ሊሆን ይችላል ማለት ምግብ ማለት ነው ቀጣይ መሆን አለበት። እስካሁን ያደረግነው ለተባበሩት መንግስታት ጥሪ አቅርበናል ማለት ነው። በራሱም የተለያየ ዩኤንኤችሲአር፣ ሁማን ራይት ዎች ምናምን የመሳሰሉ እንዲደርስላቸው እንደዚህ የመሳሰሉ ኤርትራውያን አዲሶች ማለት ነው የስደተኛ መብታቸው አልተጠበቀም፣ ስለዚህ መጠበቅ አለባቸው ብለን በተቻለን መጠን ባለን አቅም ማለት ነው አድርገናል። ስለዚህ የዚህ ውጤት ደግሞ እሳቸው የኮነኑትና እንዲቀበል ጫና ያደረጉት ነው። እዚህ ካልሆነም ግን ማለት ካልተቀበልኩም ችግሩ ለእኛ ነው። እኛ ነው ህዝባችን መንከባከብ ያለብን። ህዝባችን ደግሞ እስከሚሆን ድረስ የቻልነው ነገር እናደርጋለን ማለት ነው። እዚህ ነው እቅዳችን።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ከዚሁ ጋር በተመሳሳይ በድሬዳዋ የተለያዩ ሰፈሮች በጎ ፈቃደኛ ወጣቶች በየሰፈሮቻቸው ያሉ በኮሮና ቫይረስ ምክንያት የተቸገሩትን እየረዱ ናቸው። አስቀድመው በሳቢያን ቀጠን አንድ ወጣቶች የተጀመረው ይህ እንቅስቃሴ አሁን ደግሞ አድማሱን አስፍቶ በሁሉም የከተማዋ ሰፈሮች ያሉ ወጣቶችን ያሳተፈና የተቸገሩትን ተደራሽ ያደረገ ሰፊ እንቅስቃሴው ደግሞን ተሻግሯል። ከዚህ እንቅስቃሴ ጀርባ በፈርቀዳጅነት የሳቢያን ቀጠን አንድ ወጣቶችን በማስተባበር በሰፈራቸው የተቸገሩትን መርዳት እንዲጀምሩ ያስቻለውና ለሌሎች ሰፈሮችም አርአያ የሆነውን ወጣት ነጻነት ጥላሁን ወይም ደግሞ በስፋት በሚታወቅበት ስሙ አቢዳልን ዘጋቢያችን አዲስ ቸኮል አነጋግሮት ነበር። እንደሚከተለው ይሰማል።
እሺ፣ ስሜ ነጻነት ጥላሁን ይባላል። ያው በቅጥል ስሜ ነው ሰዎች የሚያቆኝ። አቢዳል ይባላል። የድሬዳዋ ከተማ ነዋሪ ነኝ። እሺ፣ ያው መነሻ አሳባችን መጀመሪያ ሰፈር እኛ አካባቢ የምንኖር ሳቢያን አካባቢ የምንኖር ድሬዳዋ ሳቢያን አካባቢ የተወሰነ እርስ በርስ የምንተዋወቅ ጓደኛሞች ያለውን መረጃ ከተማው ላይ ኮሮና ቫይረስ በመገኘቱ ምክንያት ብዙ ባጃጆች፣ መንገድ፣ ሆቴሎች በመዘጋጋታቸው ምክንያት ብዙ ሰዎች ኢኮኖሚያቸው ቀዘቀዘባቸው እና ይሄንን ደግሞ ስታስብ ብዙ ሰዎች በችግር ሊጠቁ እንደሚችል አሰብንበት እና የቻልነውን ለምን አናረግም በሚል ሰፈር አካባቢ የምንገኙ እርስ በርስ ጓደኛሞች ሳንቲሞችን በማዋጣት ለ20 ሰው ለሚሆኑ እናቶች በጣም አስከፊ ችግር ላይ ናቸው ለምንላቸው መርጠን ለ20 ሰው እርዳታ አደረግን። አስቤዛ ገዝተን ቤት ድረስ የመውሰድ ያንን በመናረግ ሰዓት ብዙ የእናቶች ጉንተና የድጋፍ ያልደረሳቸውና በጣም በአሳዛኝ ሁኔታ ችግር ኢትዮጵያ ውስጥ እንደምታዩ ተመሳሳይ ነው እና ይሄንን እናቶች የማደረሱን ስራ በቀጣይ እንዴት ነው መስራት ያለብን የሚለውን ሐሳብ ውጪ ያገር ከሚኖሩ የሬዲዮ ልጆች ጋር መነጋገር አለብን በሚለው ሐሳብ ላይ ተወያየንና አንድ ጓደኛችን ወንድማችን አለ ቻይኒስቶ አሸናፊ ተሻገር የሚባል እንግሊዝ ሀገር የሚኖር ከሱ ጋር በስልክ አወራን። በመናወራው ሰዓት የሱም ሐሳብ ነበርና በጣም ደስተኛ በመሆን ይሄንን ነገር በስፋት እንሰራዋለን በስፋት ለሰፈራችን አቅመ ደካሞች ተደራሽ እንዲሆን በስፋት መርዳት አለብን በሚል ወዲያውኑ ተነጋገርን። በሁለተኛ ቀኑ ገንዘብ ማሰባሰብ ጀመርን። በሶሻል ሚዲያ ህዝቡ ያወቀ ከድሬዳዋ ተወላጅም ያሉትም ሳንቲሞችን በመሰብሰብ ለ300 ሚሊዮን እናቶች አስቤዛ የመግዛት እና ቤት የማድረስ ፕሮግራም አካሄደናል ማለት ነው። አሁን ባለፈው 300 ሰዎችን ስንረዳ እንዳጋጣሚ ፋሲካ በዓል አከባቢ ስለነበር ለክርስቲያኖች ዋዜማ አከባቢ ነው የሰጠነው ለባሉ ፋሲካ ዋዜማ አከባቢ። አሁን ግን 200 ሰዎችን የምንረዳበት ሙስሊም እናቶችና አባቶቻችንን በፋይናንሻል ለመደገፍ ካሰባሰብነው ገንዘብ ላይ ለጾም መፍቻ የሚሆናቸውን ሳንቲም እቅድ አርግተን ቴምር ማፍጠሪያዎችን አስቤዛ ገዝተን ለመስጠት አስበናል ለብዙ እናቶች። ይሄንን መረጣ ላይ ነን አሁን ያለነው እየጨረስን ነው። በጣም በዚህ ረገድ ደስ ያለኝ ነገር ቢኖር የሰው ልጅ በሚለው ነው የተንቀሳቀስነው። ብሔር ሃይማኖት የሚለውን ነገር ፈጽሞ አላስገባንም። ምክንያቱም ይሄ የመጣብን ወረርሽኝ ብሔርን ዘርን የሚመርጥ አይደለም። ሁሉንም ሰው ችግርን ምክንያት መንስኤ በማድረግ የተቸገሩትን ሰዎች ሁሉ በሰፈር ሽማግሌዎች አማካኝነት እንዲለዩልን የማድረግ ስራ አሰራን። እነዛን ሰዎች በቦታው ሄደን እኛ የማጣራት ስራ አሰራን። ይገባቸዋል ትክክል ነው የሚሉትን መርጠን ድጋፍ አርግተናል። ይሄ ዘር ሃይማኖት የሚለው ድሬዳዋንም አይወክልም። ያው ብሔር ብሔረሰቦች መኖሪያ እስከሆነች ድረስ ሁሉም ሰው ልዩነታችንን አክብሮ የሚኖርባት ሀገር ነች። ያው በዛ መሰረት ተንቀሳቅሰናል።
ይሄ ሳቢያን ላይ ያደረጋችሁት እንቅስቃሴ ወደ ሌሎች አካባቢዎች ተስፋፍቷል። የእናንተን አራያነት በመከተል ከተማ ውስጥ ሌሎች ተመሳሳይ ተካሄዱ ነገሮች አሉ?
አዎ፣ ይሄንን ሐሳብ አስበን ወደ ተግባር ስንገባ ብዙ የድሬዳዋ ጓደኞቻችን የምንተዋወቅ ሰዎች በየሰፈራቸው በ9ኙ ቀበሌ ይሄ ስራ መደረግ ተጀመረ። እኛ ያው ብንጀምረውም ውስጣቸው የነበረ ነገር ስለነበረ ምንም መንደርደሪያ ሐሳብ ወዲያው ነው የጀመሩት ሁሉም ሰፈር ላይ ማለት ነው። ለምሳሌ አዲስ ከተማ፣ ደቻቶ፣ ኮኔል ጫተራ፣ መጋላ፣ ጎሮ በብዛት በቃ 9ኙም ቀበሌዎች ላይ ገንደቆሬ፣ ለምበሯን ሁሉም ማለት ይቻላል አሁን ድሬዳዋ ላይ በሙሉ ኤሪያዎች ላይ ይሄ ነገር እየተደረገ ነው። እና እኛ ጥሩ ራይ የኛን ፈለክ ሰው መከተላችን መከተሉ በጣም አስደስቶናል። እና ድሬዳዋም አሁን እንደምታየው ወደ ፍቅር የፍቅር በሮቿ እየተከፋፈቱ ነው። ሁሉም ብሔር ዘር ቀለም ሳይል እየተረዳዳ ነው። ሰው በመሆኑ ብቻ ያማከለ ሁሉም አካባቢ ይሄ ነው ይሄ ነው አለ። በአጠቃላይ ማለት ይቻላል ማንም ሰው እንደ ድሬዳዋ ብሔር ብሔረሰቦች መኖሪያ መሆኗን በተግባር አስመስክረናል። የፍቅር በራችን ተከፍቷል። ያው እግዚአብሔር ያዝልቅልን።
መረጃው አለ ዝርዝር አለ ሌሎች ሰፈሮች ላይ ተካሄዱ ድጋፎችን በተመለከተ?
ኦኬ። አሁን ለምሳሌ ወደ 5ኛ አካባቢ ወደ 200 ገደማ የሚሆን ሰዎችን አቅመ ደካሞችን እንደረዱ አቃለሁ። አዲስ ከተማ 400 ሰዎችን እንደረዱ አቃለሁ። ደቻቶ እንዲሁም ወደ 250 ወር 300 አካባቢ ሰዎችን እንደረዱ አቃለሁ። ጎሮ ወደ 400 500 ሰው የሚሆን አቅመ ደካማዎች ረድቷል። ቀፊራም እንደዚሁ 300 ገደማ የሚሆን እናቶች አባቶች ረድቷል። ገንደቆሬም አሁን ዝግጅት ላይ ናቸው እንደዚሁ ለመርዳት 400 ሰው ሊረዱ ያሰቡ መሰለኝ። ገንደገራዳ ፖሊስ መሬት እንደዚህ ዝግጅት ላይ ያሉ ሰፈሮች አሉ ለመርዳት አስቤዛዎችን በመሸመት ላይ ያሉ በ9ኙም ቀበሌ ያሉ ኮኔል ጫተራም እንደዚሁ ለመርዳት ዝግጅት ላይ ናቸው እየረዱም ነው። ጾም የሙስሊም በዓልን ምክንያት በማድረግ አቅመ ደካሞችን ጾም እያስፈቱ ነው። በተለያዩ ሰፈሮች ላይ ሁሉም ያሰማቸውንም ያልጠቀስኳቸው ሰፈር ነው። ኦኬ። በማስተላለፍ የምፈልገው መልእክት ያው ወጣቶች ሁላችንም ይሄንን በጎ ስራ ስንሰራ ዋንኛው መርሳት የሌለብን ይሄ ችግር ዘር፣ ብሔር፣ ቋንቋ፣ ሃይማኖት የማይል ስለሆነ ሰው በመሆን ብቻ አስቀድመን እንርዳላለሁ። ምንም ያላማከለ ንጹህ ነገር እንስራ።
ዝግጅታችን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ የድረገጽና በስልክ አማካኝነት ትዕዛዞችን እየተቀበለ አዲስ አበባን ማዕከል በማድረግ ወደ ተለያዩ ክልሎች እቃዎችና ሰነዶችን የሚያጓጉዘው እሺ ኤክስፕረስ የተሰኘ ድርጅትን የተመለከተ ነው። ከድርጅቱ አጋር መስራችና ስራ አስኪያጅ አቶ ጥጋቡ ኃይሌ ጋር ቆይታ አድርገን ነበር። ከተመሰረተ 2 ዓመት የሆነው ይህ ድርጅት በተለይም የኮቪድ-19 ስርጭትን ለመክታት ሰዎች በእንቅስቃሴ ገደብ ውስጥ ባሉበት በዚህ ወቅት የበለጠ መፍትሄ በመሆን እየሰሩ መሆናቸውን አቶ ጥጋቡ ኃይሌ ገልጻሉ። አቶ ጥጋቡ ድርጅታቸው በየት አካባቢዎች እየተንቀሳቀሰ እንደሚገኝ ከሚያስረዱበት ይጀምራል።
አዳማ፣ ሐዋሳ፣ ድሬዳዋን በትንሹ በ24 ሰዓት ውስጥ ይደርሳል እቃ ከተቀበልን እስከምናደርሰው ባለው ጊዜ ማለት ነው። መቀሌ አንድ ቀን ከግማሽ አካባቢ ይፈጃል። በአብዛኛው ዴሊቨር የምናደርጋቸው እቃዎች ደንበኛ የሚያመጣቸው እቃዎች ናቸው። ደንበኛ ውሰዱልኝ የሚል ዶክመንት ይሆናል። የተለያዩ ኢንዱስትሪያል ፓርክ ውስጥ ያሉ ድርጅቶች ያሉ ኮሚኒኬሽኖች ሊሆን ይችላል። የግል ደግሞ አስቸኳይ የሆኑ እቃዎች ሊሆን ይችላል። አሁን ባለበት ሁኔታ በአብዛኛው ከኮሮና ጋር ተያይዞ ኦርደር የሚደረጉ እቃዎች አዲስ አበባ ላይ ፎከስ ያደረጉ ናቸው። ክፍለ ሀገር ግን ኖርማል ያሉ የተለያየ ዶክመንት እንቅስቃሴዎች ላይ ፎከስ ያደርጋል። በአብዛኛው እዚህ ሆነው ለምሳሌ በክፍለ ሀገር ብራንች ያላቸው ድርጅቶች እቃዎቻቸውን በእኛ በኩል ይልካሉ።
እሺ ኤክስፕረስ ከተለያዩ የጅምላ አከፋፋዮች ጋር ህብረት በመፍጠርና እቃ በመረከብ ለተጠቃሚዎች የሚያደርስ ሲሆን አስፈላጊውን የኮሮና ቫይረስ ስርጭት ለመግታት የሚረዱ ቅድመ ጥንቃቄዎችን በማድረግ እንደሚያከፋፍሉም አቶ ጥጋቡ ይገልጻሉ።
አሁን ሰው በየሱፐርማርኬቱና ምግብ ቤት ሄዶ መብላት የሚችልበት ሁኔታ ነው የነበረው። አሁን ግን ሰው ቤት እንዲቆይ መንግስት አድቫይስ ያደርግ ሰው ደግሞ ለአንድ ቢዝነሶች ሰርቫይቭ ማድረግ አለባቸው። ቢዝነሶቹ ብቻ አይደለም የሚታየው፣ ከቢዝነሶቹ ጀርባ ብዙ ሰራተኛ ይኖራል። እነሱም ሰርቫይቭ እንዲያደርግ ሰራተኞቻቸውን ደግሞ ይዘው እንዲቆዩ ለማስቻል አንድ ሰው ቤት ሆኖ ኦርደር የሚያደርግበት መንገድ አረኝ መደረግ አለበት። ምግብ፣ መጠጥ፣ የተለያዩ የቤት መጠበቂያ፣ የግል ንጽህና መጠበቂያ ትልቁ ደንበኛችን እና አሁን ያለው የኢስት አፍሪካ ሀውስ ነው። ሰው በስልክ ኦርደር ያደርጋል፣ ኦንላይን ደግሞ ይከፍላል። የትራንዛክሽኑ በሽታ የማስተላለፍ እድል ስላለው ማለት ነው። ዘን በስልክ ኦርደር አድርጎ ፓኬጁ ሬዲ ከሆነ በኋላ እኛ ሂደን ፒክ አርበን ለዛ ሰው ባለበት ዴሊቨር እናደርጋለን። ኖርማል ይሄ ሰው ቤቱ ያለ መግዛት ማስቻሉ እንዳለ ሆኖ እኛ ደግሞ እኛ ሞተረኞች መልእክት ለማድረስ አንድ ሰው የተቸገረውን ነገር ለማሟላት በሚሰሩበት ሰዓት ጥንቃቄ ደግሞ እንዲያደርጉ እናደርጋለን። ለአንድ ዴሊቨሪ አንድ ጓንት እንዲጠቀሙ እናደርጋለን። ማስክ ሞተሮች ደግሞ በየሁለት ቀኑ ዲስኢንፌክት እንዲደረጉ እናደርጋለን።
አቶ ጥጋቡ በዚህ የስራ ዘርፍ ውስጥ ትልቁና አስቸጋሪው ነገር ከእንደዚህ ያለ የስልክና የድረገጽ ገበያ ጋር ህብረተሰቡን ማስተዋወቅ መሆኑንም ነው የሚናገሩት።
ሰርቪሱ ማስለመድ በጣም ከባድ ነገር ነው። ስራው ሰራተኛ ሰልጥኖ ለዚህኛው የተሻለ ሰራተኛ ማቅጠር ራሱ ከባድ ቢሆንም ደህና ነው፣ ማኔጅ ማድረግ ይቻላል። በአብዛኛው በጣም ከባድ ሰርቪሱን ለተጠቃሚ ማስለመድ። ይሄ ሁለት አይነት ቢዝነሶች ናቸው። አንድ ቢዝነስ ኦልሬዲ ሰው ይጠቀምበታል። በዋጋ ወይም በጥራት ተወዳድረሽ ነው ያን የምትገቢ፣ ብዙ ላይከብድ ይችላል። ህብረተሰብ ያለመደው ግን አስተምሮ ሰርቪስ ማሳደግ ግን ትንሽ ይከብዳል እና ሰርቪስን ማስለመድ በዚህ ስራ ውስጥ በጣም ከባድ ነገር።
የእሺ ኤክስፕረስ ስራ አስኪያጅ ለእነዚህ ችግሮች መፍትሄ ይሆናሉ የሚሏቸውን ነገሮችም ይጠቁማሉ።
በዋናነት በየትኛውም ባለምን በእኛ ሀገርም ባለው ኢኮኖሚ፣ አሁን ደግሞ ሰው ኦንላይን እየገዛ እየሄደ መሄዱ አይቀርም። የእኛ አይነት ድርጅቶች በጣም አስፈላጊ ናቸው። እዛም አሁን እንደዚህ አይነት ሲስተም ስለሌለን አሁን ላሉ ከኮሮና ጋር የተያዙ ላሉ ነገሮች ተገላጭ አድርጎናል። ኖርማል የቻይናን ብናይ በሚገርም ሁኔታ መቋቋም የቻሉት በቴክኖሎጂ እና በኢኮኖሚ በተጨማሪ በጣም በጣም ጠንካራ የሆነ የዴሊቨሪ ካምፓኒዎችን ሲስተም ስላላቸው ነው። በእኛ ሀገር እንደዚህ አይነት ካምፓኒዎች በጣም በልጽገው ለብዙ ህብረተሰብ ኮንቪነንት የሆነ የቀነሰ ስራ ራሱ አንኤምፕሎይመንት ከመቀነስ አንጻር በጣም ወጣት የሚሰራ ስራ ስለሆነ ፕሮባብሊ 2-3 ሚሊዮን ድረስ የሚያክል ወጣት ስራ መፍጠር የሚችል ነው። በደንብ ከተሰራ እና በዋናነት መደረግ ያለባቸው ነገሮች አንደኛው የእኛ ቢዝነስ በኢንፎርማል ፕሌየሮች ዶሚኔት የተደረገ ነው። ያ ማለት ፍቃድም ባይኖረውም በራሳቸው ሞተር ኦን የሚያደርጉ ሰዎች፣ የተወሰነ የመንግስት እንቅስቃሴ አለ። ግን እነዚህ ወደ ህጋዊ የሆኑ ነገሮችን ማምጣት ኢንፎርማል የሆነውን ቢዝነስ ወደ ፎርማል ማምጣት ያስፈልጋል። እነዚህ ድርጅቶች ደግሞ የሚያበረታታ የተለያዩ አይነት የህግ ማዕቀፎች አሁን በደንብ አሉ ለማለት ያስቸግራል። በአንድ ሁለት አንቀጽ ካልሆነ በደንብ ጋይድ የሚያደርግ የሚያበረታታ ኢቨን ማህበርም አሁን ለመመስረት ጥረት ያደረግን ነው። እስካሁንም የለም ራሱ እነዚህ ነገሮች መፍት ለመጠበቅ ለማስከበር ኢቭን ደግሞ ህጋዊ ባልሆነ መልኩ ደግሞ የሚሰሩ የኛ ኤምፕሎይቶችም ካሉ ለመቅጣት እንደዚህ ለማድረግ ማህበርም አሁን ለመቋቋም ጥረት እያደረግን ነው። የህግ ያሉ የህግ ቻለንጆችን ሶልቭ ቢደረጉ ኢንፎርማል የሆኑትን ደግሞ ወደ ፎርማል ቢመጡ ይሄ ሴክተር የበለጠ ሊያድግ ይችላል ብዬ አስባለሁ።
አቶ ጥጋቡ በተመሳሳይ መንግስት እያዘጋጀ ያለውን የዲጂታል ካርታና የድረገጽ ክፍያ ስርዓትን ወደ ተግባራዊነት ሲያስገባ አሁን ካለው በተሻለ መልኩ አገልግሎታቸውን አሳልጠው መስራት እንደሚችሉ ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ ለዛሬ ያዝንላችሁን የጋቢና ቪው ዝግጅታችንን አጠናቀናል። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ፣ በትዊተር እንዲሁም በኢንስታግራም ቪኦኤ አምሃሪክ ብላችሁ አድርሱን። ጋቢና ቪኦኤ@voanews.com የኢሜል አድራሻችንን ተጠቀሙ። ፕሮግራሙን በመምራት ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር ነበርኩ። ደህና ደሩ።
ፎን ራዶ ነው ቪኦኤ ሰገንታ